በመናገራችሁ እንደማላችሁ የጌታ ቤተሰቦች ሁላችሁም ወደዚህ ወደ ሻሎም ዓለም አካባቢ ጉንፋ እንኳን በጤና መጣችሁ። እግዚአብሔር አምላካችን ጋርገን እናመሰግናለን። ጥበቃ በስቶልን ደግሞ እንደገና በዚህ መስመር እንደተገናኝ ስለረዳን እግዚአብሔር የተመሰገነ ይሁን። ዛሬ በቃል የሚያገለግለን ወንድማችን ኢሳያስ ነው። በመዝሙር ደግሞ እህታችን ወርቄ ታገለግለናለች። በጸሎት ደግሞ ወይዘሮ መሪ ታገለግለናለች። ከመጀመራችን በፊት ጥቅስ እናንብና በርታገን እንጀምራለን። ዛሬ ቀኑን ስናገር ሰኔ 24 ጸሎት ለቤተሰብ ለልጆች የሚጸልይ ጥቅስ እናንብብና ፕሮግራማችንን እንጀምራለን። መዝሙር አንድን ከአንድ እስከ ሶስት ያለው አነባዋለሁ። መዝሙር አንድ ከአንድ እስከ ሶስት እንደዚህ ይላል። ምስኩን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንልናል። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ በእግዚአብሔር ሕግ ደስ የሚለው ሕጉን ደግሞ በቀንና በሌሊት የሚያስብ እንግዲህ የበረከቱ ተካፋይ በረከት እንደሚፈስለት እንደሚወርድለት የሚነግረንና እግዚአብሔር አምላክ ደግሞ እኛም እንደዚህ እንድንሆን እግዚአብሔር ይርዳን። በሕጉም የምንደሰት ሕጉን የምንጠብቅ እግዚአብሔርን ደስ የምናሰኝ ልጆች እንድንሆን እግዚአብሔር አምላክ ይርዳን። እንጸልይ። ታላቅና የተፈራ በሰማይ ዙፋን ያለህ እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። አባት ወይ ቸርነትህ ምሕረትህ በስቶልን ጥበቃ በስቶልን እንደገና ደግሞ በዚህ መስመር እንድንገናኝ ስለረዳህን እጅግ አድርገን እናመሰግናለን። የሥራው ጌታ እግዚአብሔር አምላክ የእንደገና አምላክ ኃጢአታችንን ሁሉ ይቅር እያልከን እንደገና ልጆች ስለምታደርገን በቡያ ስለምትሸሽገን እጅግ አድርገን እናመሰግናለን። አንተ ኃጢአትን እንጂ ኃጢአተኛን የማጠላ አምላክ ስለሆንክ ጌታ ሆይ እጅግ አድርገን እናመሰግናለን። ጌታ እግዚአብሔር አምላክ ሆይ ከጠፋንበት የምትፈልገን ጌታ ሆይ ስንወድቅ የምታነሳን ስናለቅስ እንባችንን የምታብስ ልባችን ሲሰበር የምትጠግንልን አምላክ ስላለህን እጅግ አድርገን እናመሰግናለን። በአንተ የተደገፈ አያፍርም ጌታ ሆይ ሁል ጊዜ በአንተ እንድንመካ እንድንደገፍ ጌታ ሆይ አንተ እንድትረዳ እንለምንሃለን። በአንዳችም ነገር ተስፋ እንዳንቆርጥ አንተ የሰጠህንን የተስፋ ቃል እያሰብን መኖር እንድንችል አንተ እንድትረዳ እንለምንሃለን። ጌታ ሆይ የቃልህን ሚስጥር እንድትገልጽልን ቃልህን እሺ ብለን የምንከተል ልጆች እንድንሆን እያንዳንዳችንን ጌታ ሆይ ታዛዥ ልጆች እንድንሆን አንተ እንድትረዳ እንለምንሃለን። የምንሰማው ቃል ከእኛ እንዳይወሰድብን ጌታ ሆይ በልባችን እንድትሰውርልን እንለምንሃለን። አባት ሆይ ቃልህን ስንሰማ ደግሞ ልህኞች እንዳንሆን ይህን የደነደነ ልባችንን ጌታ ሆይ አንተ የስጋ ልብ እንድታደርግልን እንለምንሃለን። እግዚአብሔር አምላክ ሆይ አንተ እንደምትወድ መኖር እንድንችል አንተ እንድትረዳ ጸጋህን እንድታበዛልን እንለምንሃለን። እኛ በራሳችን ምንም ነገር ማድረግ እንደማንችል እንድናውቅ አቅም እንደሌለን እንድናውቅ ጌታ ሆይ በአንተ ብቻ ሁሉ ነገር ማድረግ እንደሚቻል እንድናውቅ አንተ እንድትረዳ እንለምንሃለን። እግዚአብሔር አምላክ ሆይ የእያንዳንዳችንን ሕይወት አንተ ተቆጣጠር ጌታ ሆይ። አሁንም ደግሞ ቃልህን ይዞልን የሚመጣውን ደግሞ አገልጋይህን አንተ በቃልህ እንድትደግፈው ጌታ ሆይ ከአንተ የሆነውን ብቻ ማስተላለፍ እንዲችል አንተ እንደ ቱቦ እንደ ውሃ ቱቦ እንድትጠቀምበት እንለምንሃለን። ጌታ እግዚአብሔር አምላካዊ አንተ እንድትቆጣጠረው ከንፈሮቹን ሁሉ አንተ እንድትነካ እንለምንሃለን። አገልግሎቱን ሁሉ ጌታ ሆይ አንተ እንድትባርክለት፣ በሚሄድበት በሚያደርገው ነገር ሁሉ አንተ እንድትቀድምለት እንለምንሃለን። ጌታ ሆይ አገልግሎቱን ሁሉ አንተ ባርክለት፣ አብልጣ ብልጣ ደግሞ እንድትጠቀምበት እንለምንሃለን። በመዝሙር በጸሎት የሚመጡትን እህቶችን ጌታ እግዚአብሔር አምላክ ሆይ አገልግሎታቸውን አንተ እንድትባርክ ጌታ ሆይ ፈቃደኛ ሆኖ ደግሞ ስለሚያገለግሉ ስለነሱ እግዚአብሔር እጅግ አድርገን አንተን እናመሰግናለን። በዚህ ስፍራ የተገኘን እያንዳንዳችን ሳንባርክ እንዳንወጣ ብያለንበት አንተ እንድትባርከን ጌታ ሆይ ሀሳባችንን ሁሉ አንተ እንድትሰበስብልን ልብ ብለን ማዳመጥ እንድንችል ጌታ ሆይ አንተ እንድትረዳን እንለምንሃለን። የምንሰማውን ቃል ደግሞ መልሰን ደግሞ እኛም እንድናነበው እንድንመረምር አንተ እንድትረዳን እንለምንሃለን። የቃልህን ጥማት በውስጣችን እንድታሳድር ጌታ ሆይ ቃልህን የምናጠና ልጆች እንድንሆን የምናስተውል ልጆች እንድንሆን አንተ እንድትረዳን እንለምንሃለን። ጊዜውን ሁሉ ለአንተ እናስረክባለን። እንደ ተስፋ ቃል ደግሞ በመካከላችን አንተ እንድትገኝ እንለምንሃለን። ሁሉም ነገር አንተ ተረከብ። በልጅ በኢየሱስ አሜን። ከዚህ ቀጥሎ ጊዜውን ለእህቴ ለወርቅሽ አስረክባለሁኝ። በመዝሙር ትባርከናለች። እግዚአብሔር ይባርክሽ።
አሜን። አንቺንም እግዚአብሔር ይባርክሽ። ሩትዬ እንኳን በሰላም መጣሽ። ድምፅሽን ስለሰማን እግዚአብሔርን ስለ አንቺ እናመሰግነዋለን። እንኳን እግዚአብሔር ረዳሽ፣ በመንገድሽ ሁሉ የረዳሽ አምላክ እግዚአብሔር ይመስገን። እግዚአብሔር ክብር እጀምራለሁ። ብዙ ደከምኩኝ አልተሳካም፣ ብዙ ሮጥኩኝ ግን አልሆነም። አንተ ግን ጌታ አላማለህ፣ ሁሉን በጊዜው ታደርጋለህ። አንተ ግን ጌታ አላማለህ፣ ሁሉን በጊዜው ታደርጋለህ። ደመናም የለ የጠራ ሰማይ ነው፣ ነፋስም የለ ምልክት የማይብ። አንተ ግን ጌታ ሁሉን ትችላለህ። ዝናብን ከላይ ታዘንባለህ። አንተ ግን ኢየሱስ ሁሉን ትችላለህ። ሸለቆን ውሃ ትሞላለህ። አምናለሁ ጌታ አትረሳኝም፣ የልቤን መሻት ቢዘገይም። ባንተስ ጌታ ሆይ ተስፋ አልቆርጥም፣ ቃልን እንደ ሰው አትለውጥም። ባንተስ ጌታ ሆይ ተስፋ አልቆርጥም፣ ቃልን እንደ ሰው አትለውጥም። ደመናም የለም የጠራ ሰማይ ነው፣ ነፋስም የለም ምልክት የማይው። አንተ ግን ጌታ ሁሉን ትችላለህ። ዝናብን ከላይ ታዘንባለህ። አንተ ግን ኢየሱስ ሁሉን ትችላለህ። ሸለቆን ውሃ ትሞላለህ። ባንተ ማረፌ ይበጀኛል፣ በከንቱ ብተት ምን ይገኛል። አንተን ልጠብቅ ይሻለኛል፣ የኔ ውስጥ መንገድ ያጠፋኛል። አንተን ልጠብቅ ይሻለኛል፣ የኔ ውስጥ መንገድ ያጠፋኛል። ደመናም የጠራ ሰማይ ነው ነፋስም የለም ምልክት የማየው አንተ ግን ጌታ ሁሉን ትችላለህ ዝናብን ከላይ ታዘንባለህ አንተ ግን ኢየሱስ ሁሉን ትችላለህ ሸለቆን ውሃ ትሞላለህ ሸለቆን ውሃ ትሞላለህ አሜን
አሜን አሜን። እግዚአብሔር አምላክ ይባርክሽ። የእውነት ነው፣ ምንም ነገር በሌለበት ዳመና በሌለበት ሸለቆን የሚሞላ አምላክ ስላለን እጅግ አድርገን እናመሰግናለን። ሁሉን የሚችል አምላክ በሱ እንድንደገፍ እግዚአብሔር አምላክ ይርዳን። በሱ ማረፍ እንድንችል እሱ ብቻ እንደሚያደርግልን እንድናምን እግዚአብሔር ይርዳን እላለሁኝ። ተባረኪ። ስለዚህ መዝሙር እግዚአብሔርን እጅግ አድርገን እናመሰግናለን። ከዚህ ቀጥሎ ደግሞ ጊዜውን ለወንድሜ ለኢሳያስ አስረክባለሁ። እግዚአብሔር አምላክ ይባርክህ። የእግዚአብሔር መንፈስ ካንተ ጋር ይሁን። ተባረክ።
አሜን። በጣም እግዚአብሔር ይባርክሽ። ይዘሽን ወደ እግዚአብሔር ፊት ስለቀረብሽ እኔንም ደግሞ የምናገረውን ቅዱስ መንፈስ እንዲቆጣጠረኝ በእግዚአብሔር ፊት ስላቀረብሽኝ በጣም እግዚአብሔር ይባርክሽ። እንኳን ደህና መጣሽ። በተወሰኑ ሳምንታት ሚስ አድርገንሽ ነበር። እግዚአብሔር ፈቅዶ ደግሞ በሰላምና በጤና ተመልሰሽ ወደ አገልግሎትሽ ስለተመለስሽ እግዚአብሔርን እጅግ አድርገን እናከብራለን። ባለፈው ተናግሬያለሁ፣ የምታስታውሱ ከሆነ የምናጠናው መጽሐፍ ስለ ቤተ መቅደስ 39 ምዕራፎች አሉት። አሁን 35ኛው ላይ በሚቀጥለው ሳምንት እንደርሳለን ብዬ ነበር። 35ኛው ላይ ደረስን። እግዚአብሔር የተመሰገነ ይሁን፣ አስጀምሮ እንድናገባድድ ያደረገን አምላክ። የዛሬ ርዕሳችን ቻፕተር 35 ወይም ምዕራፍ 35 ክራይስት ካሚንግ ፎር ሂስ ብራይድ የሚል ነው። ክርስቶስ ለሙሽሪት ይመጣላታል። እንጸልይ እስኪ። የሰማይ አምላክ እግዚአብሔር ሆይ እናከብርሃለን። በእውነት ነው፣ ለሙሽሪት ትመጣላታለህ። ጌታ ሆይ ይዛት ወደ ሰማይ ትሄዳለህ። አምላክ ሆይ ለሰጠህን የተስፋ ቃል ሙሽሪትን ወደ ሰማይ ይዘህ ስለምትሄድ ስለምትገለጽ እናከብርሃለን። ጌታ ሆይ በእውነት እኛም ከሚሄደው ሕዝብ ጋራ አብረን መገኘት እንድንችል አንተ እርዳን። ዛሬ በሙሽሪት ጉዳይ ላይ ይዟት በሚሄደው ጉዳይ ላይ ስንነጋገር ቅዱስ መንፈስህ ብርሃኑን ይስጣል። እኔም የምናገረው እህቴ እንዳለችው በአንተ መንፈስ የተመራ እንዲሆን አመሰግናለሁ። ጊዜውን ተረከብ፣ እንደወደድክ ምራን፣ በክርስቶስ ስም አሜን። እግዚአብሔር ታላቅ አምላክ ነው። በተመዘመረው መዝሙር ሰምታችኋል፣ ሁሉን በጊዜው ታደርጋለህ። ሰማይ ደመና ባይኖር የፈለገ ቢሆን እግዚአብሔር ይሁን ካለ ሁሉም ይሆናል። ደመና በሌለበት የእስራኤልን ሕዝብ በምድረ በዳ ከቋጥኝ ስር ውሃ አጥቷል። ስለዚህ እግዚአብሔር ካለ ሁሉም ነገር ይሆናል፣ ሁሉም ነገር ይፈጸማል። ስለዚህ እግዚአብሔር ታላቅ ነው። ወደ ሙሽሪት ይመጣላታል ወደሚለው ርዕስ ስንመለስ እንደ አንድ የአድቬንቲስት ህዝብ ስለ ሙታን ፍርድ፣ ሕያዋን ፍርድ፣ የሙታንና ሕያዋን ፍርድ እናውቃለን ብዬ አስባለሁ። ክርስቶስ ከመምጣቱ በፊት መጀመሪያ የሚያልቀው የሙታን ፍርድ ነው። አሁንም የሙታን ፍርድ ካለቀ በኋላ ጌታችን ኢየሱስ ክርስቶስ ከመምጣቱ በፊት የሕያዋን ፍርድ ይጀመራል። የሕያዋን ፍርድ ከተጀመረ በኋላ የሙታንና የሕያዋን ፍርድ ይጠናቀቃል። የደህንነት ስራ ሙሉ ለሙሉ ይጠናቀቃል። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ለሙሽሪት ይመጣላታል። ብዙ ጊዜ ጸሎት ስናደርግ ሰምታችሁ ከሆነ በመጨረሻው ዘመን ስላሉ ሶስት የመከራ ጊዜዎች፣ ስለ ታናሹ፣ ስለ ታላቁና ስለ ያዕቆብ የመከራ ጊዜ ስንነጋገር እግዚአብሔር የማይችሉትን ያሳርፋቸዋል ስለምንል አንዳንዶቻችን ጌታ ሆይ እኔ አልችልምና አሳርፈኝ ብለን እንጸለያለን። አንዳንዶቻችን ደግሞ አይ እኔ አንበሳ ጀግና ስለሆንኩ ለዛ ቀን ቆማለሁና አቆየኝ ብለን እንጸለያለን። እንደ ጴጥሮስ እኔ ጀግና ነኝ ያለ ሰው አልነበረም። ሌሎች ቢተው እንኳን አልተውህም ያለ እንደ ጴጥሮስ አልነበረም። ስለዚህ እኔ ጀግና ነኝ ብንልም እኔ ደካማ ነኝ ብንልም በዚያ ዕለት የሚቆሙት እነማን እንደሆኑ እግዚአብሔር ያውቃቸዋል። ብርታትም ደግሞ በእኛ ኃይል የሚመጣ ሳይሆን በእግዚአብሔር በራሱ የሚመጣ ጉዳይ ነው። ግን አንድ ነገር ዛሬ አስምሬ ልለፍ። ወደ ሌላው ከመሄዳችን በፊት የሙታን ፍርድ የትኛው ነው? የሕያዋን ፍርድ መቼ ነው የሚጀምረው? የሙታንና የሕያዋን ፍርድ መቼ ይጠናቀቃል የሚለውን ዛሬ ትንሽ ጨረፍ አድርጌ ልለፍ። የሙታን ፍርድ ብለን የምንጠራው ጌታችን ኢየሱስ ክርስቶስ የሕያዋንን ፍርድ ከመጀመሩ በፊት በእንቅልፍ እንዲያልፉ የሚያደርጋቸው ያ የሙታን ፍርድ ነው። ምክንያቱም በአስጨናቂው ጊዜ፣ በመከራው ጊዜ ማለፍ የማይችሉ ቅዱሳንን ተኙ ይላቸዋል፣ ያስተኛቸዋል። ይሄ የሙታን ፍርድ ተጠናቀቀ። የሕያዋን ፍርድ ግን ጌታችን ኢየሱስ ክርስቶስ ሲመጣ በሕይወት የሚመለከቱት ናቸው። ጌታችን ኢየሱስ ክርስቶስ በሕይወት ሲመጣ የሚመለከቱት አይሞቱ፣ በመከራው ጊዜ ውስጥ ያልፋሉ። ምክንያቱም ክርስቶስን በሕይወት ስለሚቀበሉ። በኤለን ጂ ዋይት አገላለጽ መሰረት የሕያዋን ፍርድ ሕያዋን የማይሞቱት ክርስቶስን ሲመጣ የሚቀበሉት፣ ፍርዱ መቼ ይጀምራል የሚለውን ጥያቄ ስንጠይቅ ከእሁድ ሕግ በኋላ ይጀምራል። ከእሁድ ሕግ በፊት ግን በዚያ ማለፍ የማይችሉት በሙሉ ያንቀላፋሉ። እግዚአብሔር የሚያስቀራቸው በዚያ በመከራ ጊዜ ማለፍ የሚችሉትን ብቻ ነው የሚያስቀራቸው። ያ የሕያዋን ፍርድ ነው። ከእሁድ አዋጅ በኋላ የሚቆሙ ቅዱሳን አይሞቱም። በመከራው ውስጥ አልፈው ጌታ ኢየሱስ ክርስቶስን በሕይወት ሆነው ጌታ ኢየሱስ ክርስቶስ ሲመጣ ይመለከቱታል። መጨረሻ የሙታንና የሕያዋን ፍርድ ይጠናቀቃል። የሙታንና የሕያዋን ፍርድ ከተጠናቀቀ በኋላ በተለይ በያዕቆብ የመከራ ጊዜ ላይ የመጨረሻው መለከት ሲነፋ እና የመጨረሻው መቅሰፍት ሲወርድ ቅዱሳን በአንድ ሌሊት ተይዘው እንዲጠፉ ሲታወጅ በቅዱሳን ጭንቀት ሰዓት ከምስራቅ በኩል ደመና ስትወጣ ትታያለች። ቅዱሳን የክርስቶስ ምጽአት መሆኗን አወቁ። ሀጣን ወደ ሽሽት፣ ቅዱሳን ወደ ደመናው። ያቺ ትንሽ ደመና ሰማዩን ሁሉ ትሞላለች። ስለዚህ ሕያዋን የሆነው እኛ የሞቱትን አንቀድምም። የሞቱት ይነሳሉ፣ እኛም ሕያዋንም እንጠብቃቸዋለን። በቅጽበት ዓይን እንለወጥና በአየር ክርስቶስን እንቀበላለን። እንግዲህ ዛሬ እነዚህን እንድታውቁ ስለፈለኩ ነው ነካ አድርጌ እየሄድኩ ያለሁት። ብዙ ጊዜ በአድቬንቲስት ዝም ብለን የሙታን ፍርድ፣ የሕያዋን ፍርድ፣ የሙታንና የሕያዋን ፍርድ ብለን ስለምናል ምን እንደሚመስሉ አስተውለን እንድንሄድ ስለፈለኩ ነው። የደህንነት ስራ ይጠናቀቃል። የደህንነት ስራ ከመጠናቀቁ በፊት ከአሁን በፊት አጥንተናል። በታናሹ የመከራ ጊዜ ሼኪንግ ብጠራ ባለፈው ያጠና ነው ብጠራ ይከናወናል። ለእግዚአብሔር መቆም የማይችሉ ወይም ደግሞ ክፉ የሆኑ አድቬንቲስቶች ተበጥረው ይወጣሉ። ይሄ ብጠራ እንዴት እንደሚከናወን ባለፈው አይተናል። ከዚያ ብጠራ በኋላ ነጥረው የወጡትና ለእግዚአብሔር ክብር የሚቆሙት አድቬንቲስቶች ብቻ ይቀራሉ። ጥቅም አይተው የማይመጡ፣ ክርስቶስን ብቻ ተመልክተው የመጡ፣ ለክርስቶስ ክብር የሚቆሙ በጣም ጥቂቶች ይቀራሉ። ቤተ ክርስቲያናችንን ዛሬ ብዙ የሚያናውጣት ነገር እናያለን። አድቬንቲስትን ነው የምንወክል ብለው ጌዎች እንኳን የዌብሳይት የከፈቱበት ዘመን ላይ ነው ያለ ነው። አድቬንቲስቶችን የምንወክለው እኛ ነን፣ እንደዚህ የሚል ነገር የለም ተብሎ በአድቬንቲስት ስም የሚከፈት ይሄ ጉዳይ አለ። እነዚህ ሁሉ ይበጠራሉ። በእግዚአብሔር ስም የሚነግዱ፣ በእግዚአብሔር ስም የሚያላግጡ፣ የእግዚአብሔርን ክብር ዝቅ የሚያደርጉ ተበጥረው ይወጣሉ። እግዚአብሔር ለእርሱ ክብር የሚቆሙትን ብቻ ያስቀራቸዋል። ከአድቬንቲስት ተበጥረው የሚወጡ አድቬንቲስቶችን ለማሳደድ የመጀመሪያውን ድርሻ የሚወስዱት እነሱ ናቸው። ምክንያቱም የሰው ልጅ ጠላቱ የቤተሰቦቹ ይሆናሉ ሲል ክርስቶስ በእምነት አደረጃጀት ውስጥ አንድ የሆን ቤተሰቦች ለእውነት የቆሙን በሐሰት የሚያሳድዱበት ዘመን ሩቅ አይሆንም። ወደዚያ ነው እየሄድን ያለ ነው። ስለዚህ ነቅተን ልንጠብቅ ይገባል። ብትቀበሉኝም ባትቀበሉኝም፣ ብታምኑኝም ባታምኑኝም ውመን ኦርዲኔሽን ሴቶች ሊቀቡ ይገባቸዋል የሚለው ጥያቄ ተበጥረው የሚወጡትን ጨምሮ ያካታል። ምክንያቱም የጌይን ጉዳይ ወደ ቤተ ክርስቲያን ሲገባ ከጌ በፊት ወመን ኦርዲኔሽን መጣ። ከወመን ኦርዲኔሽን ቀጥሎ ጌ ወደ ቤተ ክርስቲያን ሰርጎ ገባ። እኔ ትራንስጀንደር ነኝ ብለው የቀረቡ አድቬንቲስቶች ኢንተርቪው አይቻሉ። አድቬንቲስቶች ነን የሚሉ ስለዚህ ትልቁ ችግር ወመን ኦርደንድ ከሚለው ጋር አብሮ ተያይዞ ጌይ የሚለው መጣ። ስለዚህ በአንክሮ የክርስቶስን ፈቃድ ልንመለከት ይገባል። ሴቶች ሊያገለግሉ አይገባም ማለትም በጣም ሊያገለግሉ ይገባል። እግዚአብሔር የሰጣቸው ክብር አለ። በኦርዲኔሽን ጉዳይ ስንመጣ ግን እስኪ በየትኛው የመጽሐፍ ቅዱስ ክፍል ነው ሴት የቤተ መቅደስ ኃላፊ ሆና ተሹማ የምታቀው? በአዲስ ኪዳንም ሆነ በብሉይ ኪዳን ይሄ በዘመናችን የመጣ ማታለያ ነው። አይ የምትሉ ካላችሁ ለወደፊት እንቆይ፣ ለወደፊት እናያለን። ሩቅ አይሆንም፣ ቅርብ ነው። ጌዎችና እነዚህ ወመን ኦርዲኔሽን ግንባር ፈጥረው ለእግዚአብሔር ህዝቦች መሳረድ ምክንያት ባይሆኑ እኔ ሳሳታለሁ። ኤኒዌይ ይሄ ስለ መከራው ጊዜ ስለ የቅዱስ የሕያዋንንና የሙታንን ፍርድ ለማየት በመከር ነው ወደዚህ ሄድኩት። ነገር ግን ወደ ዛሬው ስንገባ ክርስቶስ ለሙሽሪት ይመጣላታል የሚለውን ራእይ ምዕራፍ 7 ቁጥር 9 ከዚህም በኋላ አየሁ እነሆም አንድም እንኳን ሊቆጥራቸው የማይችል ከህዝብና ከነገድም ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ ይላል። ክርስቶስ ኢየሱስ ሙሽራውን ለመውሰድ በሚመጣበት ጊዜ ሙሽሪት ተብለው ከሚጠሩት ውስጥ የሙሽሪት አካሎች የቤተ ክርስቲያን አካሎች ሙሽሪት ቤተ ክርስቲያን ነች። ሙሽሪት የምንለው የቤተ ክርስቲያን አካሎች ለእውነት የቆሙ ከህዝብ ከነገድ ከቋንቋ ከየትኛውም ክፍል ያሉ ናቸው። በአድቬንቲስት አደረጃጀት በጣም ደስ ከሚለኝ ነገር ዓለም አቀፍ የሆነና ሁሉንም ያካተተ አደረጃጀት ነው። ስለዚህ በዚህ በዓለም አቀፍ አደረጃጀት ውስጥ በቀለም ብንሄድ፣ በብሔር ብንሄድ፣ በጎሳ ብንሄድ፣ በየትኛውም ደረጃ ብንሄድ እግዚአብሔርን ከልብ የሚያመልኩ ህዝቦች አሉት። በሙሽሪት ውስጥ የተካተቱ። ስለዚህ ክርስቶስ ሙሽሪትን ይዞ ለመሄድ ይመጣል። ሙሽሪትን ይዞ ለመሄድ ከመምጣቱ በፊት ግን አንድ የሚፈጸም ነገር ከሙታንና ከሕያዋን ፍርድ በኋላ ራይ 8:1 ሰባተኛውንም ማተም በፈታ ጊዜ እኩል ሰዓት የሚያክል ዝምታ ሆነ። የመጨረሻው መለከት ሲነፋ፣ የመጨረሻው ፊልማ ሲደረግ፣ ክርስቶስ ከመገለጹ በፊት ግማሽ ሰዓት የሚሆን በሰማይ ዝምታ ሆነ ይላል። ምን ማለት ነው? ምን ያክል ቀን ነው? መቼም ካሁን በፊት ስናጠና አንድ ቀን እንደ አንድ አመት ወክለናል። በዛ ካልኩሌሽን ስንሄድ ግማሽ ሰዓት የምንለው 7 ቀን ይይዛል። አንድን ቀን እንደ አንድ አመት ወክለን ስንይዝ ካልኩሌት የሚያደርግ ሰው ካልኩሌት ማድረግ ይችላል። ግማሽ ሰዓት ያክል ዝምታ በሚሆንበት ጊዜ ያ ጸጥታ ለሰማይም ለሁሉም የጌታችን የኢየሱስ ክርስቶስ የመመለስ ምልክት መሆኑ ይታወጃል። ከዛ ከሰባት ቀን ዝምታ በኋላ ማቴዎስ 16:27 የሰው ልጅ ከመላእክት ጋራ በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ለሁሉ እንደ ስራው ያስረክበዋል። የሰው ልጅ በመላእክት ታጅቦ የሰው ልጅ ይለዋል ክርስቶስ ራሱን በዚህ ቦታ ላይ። የሰው ልጅ ወደዚህ ምድር ሲመጣ ለመጀመሪያ ጊዜ ለመደብደብ፣ ለመገረፍ፣ ለመሰቀል፣ ለመሰቃየት ነበር የመጣው። አሁን ግን ለዛ አይደለም የሚመጣው። በመላእክት ታጅቦ ይላል በአባቱ ክብር ይመጣ ዘንድ አለውና ያኔ ለሁሉም ለእያንዳንዱ እንደ ስራው ይከፍለዋል ይሰጣዋል። በመላእክት ታጅቦ በሚመጣበት ጊዜ ስፔሻል ሪዘሬክሽን ወይም ደግሞ ልዩ ትንሳኤ የምንለዋለን። ክርስቶስን የወጉት ተለይተው የሚነሱበት በራእይ ምዕራፍ 1 ቁጥር 7 መሰረት ሌሎቹ ሙታን ሳይነሱ ክርስቶስን ግን እንዲሰቀል እንዲሞት የፈረዱበት ያሰቃዩት ተለይተው እንዲነሱ ይፈቀድላቸዋል። ምክንያቱም በአባቱ ክብር ሲገለጽ፣ በደመና ሲገለጽ ክብሩን እንዲያዩ ይፈቀድላቸዋል። ዳግመኛ ሊደበድቡት አይደለም፣ ዳግመኛ ሊሰቅሉት አይደለም። እነ ቀያፋ ይነቃሉ፣ እነ ሄሮድስ ይነቃሉ፣ እነ ካህኑ ሐና ይነቃሉ። በክርስቶስ የተላገዱበት ጌታ ኢየሱስ ክርስቶስን በክብር ግርማው ሲገለጽ ያዩታል። ቅዱሳንን ሲያሳዱ የነበረ ከአድቬንቲስትም ውስጥ ይሁን ከአድቬንቲስት ውጭ አሉ ብዙዎች፣ ሁሉም ያልሞቱት በሕይወት ያሉት ክርስቶስን ያዩታል። በክብር ይመጣል። በክብር የመምጣቱ ምክንያት ደግሞ ሙሽራዋን ስለሚወዳት ነው። ሙሽራዋን ስለሚያፈቅራት ነው። ሙሽራዋን ይዞ ሊሄድ ነው። ሕይወቱን የሰጠላት ነው ሙሽራ። ማቴዎስ 25:31 ላይ በቅዱሳን መላእክት ታጅቦ ይመጣል። 24:30 የሰማያትም ኃይላት ይናወጣሉ፣ በዛን ጊዜ የሰው ልጅ ምልክት ይታያል። በዛን ጊዜ የሰው ልጅን በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። የሰማይ ኃይላት ይናወጣሉ፣ የሰማይ ኃይላት ይንቀጠቀጣሉ። ምድር ትንቀጠቀጣለች፣ ምድር ትሸበራለች። ያኔ የማትሸበረው ሙሽራዋ ብቻ ነች። ሙሽራዋ፣ ታዳጊዋ፣ አዳኟ፣ ሕይወቱን የሰጠላት ክርስቶስ ኢየሱስ ስለሆነ የሚመጣው በክርስቶስ ጽድቅ የተሸፈነች ስለሆነ ምጻቱ አያስደነግጣትም። ምጻቱ እንዲያውም በጣም ያስደስታታል። በሙሽርነት ያለፋችሁ ባልና ሚስት ሊጋቡ ሲሉ የሙሽርነት ቀናቸው ሲደርስ ጉት ሲጠባበቁት የነበረው አንድነት ይፈጠራል። ጌታ ኢየሱስ ክርስቶስም ሙሽራዋን ሲጠብቃት የነበረችው ሙሽራ ተዘጋጅታ፣ እርሱም ደግሞ ያዘጋጃትን ሙሽራ ይዞ ሊሄድ መጥቶ ይዟት ሲሄድ እንዴት አይነት ትልቅ ክብር ነው! ለዚህ ትልቅ ክብር ከበቁት በቀር
ማንንም በበጉ ፊት መቆም አይችልም። ባለፈው ባነበብነው ላይ ከበጉ ቁጣ ማን ይሰውረናል ነው አይደል ያሉት? ከበጉ ቁጣ የምትሰወር ሙሽሪት ብቻ ነች። የሰማይ ኃይላት ከተናወጡ በኋላ ይላል የዛን ጊዜ የሰው ልጅ በክብር ይታያል። በኃይል በሰማይ ደመና በመላእክት ተከቦ ሲመጣ ይታያል። ይሄንን ተስፋ ሐዋርያው ጳውሎስ ያረጋግጥልን በቲቶስ 2:12 እስከ 13 ባለው ይህም ጸጋ ኃጢአተኝነትንና ዓለማዊነትን ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ይሄ የጌታችን የኢየሱስ ክርስቶስን መገለጥ ተስፋ ሐዋርያው ጳውሎስ ሲገልጸው ይህ ጸጋ ይላል ኃጢአታችንን ዓለማዊነትን ምኞትን ክደን ዓለማዊነትን ኃጢአትን ለመካድ ምክንያት የሚሆንን የጌታችን የኢየሱስ ክርስቶስ የመገለጥ ተስፋ ነው። የተከበረውን ተስፋችንን እርሱም የታላቁን የአምላካችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል እየጠበቅን የክርስቶስ ኢየሱስ ምጽአትን የሚጠብቁ ሰዎች ሙሽራውን የሚጠብቁ ሰዎች በምን አይነት መንገድ ሙሽራውን ሊጠብቁ እንደሚገባ ያስቀምጥልናል። ምን በማድረግ ራሳችንን በመግዛት ራስን የማይገዛ ለክርስቶስ ክብር አይበቃም። ራስን በመግዛትና ይላል በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ሙሽራውን የሚጠብቁ እግዚአብሔርን በመምሰል ሕይወታቸውን በመለወጥ በቅዱስተ ቅዱሳን ውስጥ ያለ ሕዝብ እንደሚኖረው በመኖር ጌታ ኢየሱስ ክርስቶስን ይጠብቁታል። ያኔ ኢሳይያስ ምዕራፍ 25 ቁጥር 9 በዚያም ቀን እነሆ አምላካችን ይህ ነው ተስፋ አድርገናል ያድነንማል እግዚአብሔር ይህ ነው ጠብቀናል በማዳኑም ደስ ይነናል ሐሴትም እናደርጋለን ይባላል። ሙሽሪትን ለመታደግ ከመከራው ዘመን በኋላ ታድጓት ይዟት ለመሄድ ሲመጣ በዛን ቀን እነሆ አምላካችን ይህ ነው ተስፋ አድርገናል ይታደገናል ብለን ነበር ታደገን እንላለን። ይሄ ነው አምላካችን ያድነናል ብለን ነበር አዳነን እንላለን። ጠብቀናል በማዳኑም ደስ ይለናል። የእግዚአብሔርን ማዳን የምትጠብቁ በትጋት የጌታችን የኢየሱስ ክርስቶስን መገለጥ የምትጠብቁ እግዚአብሔር በመመለሱ ያረካችኋል። እግዚአብሔር በመመለሱ ያረካናል። በተስፋ ቃሉ ሙሽራው አይዋሽም። የሙሽራው የተስፋ ቃል የሰው ቃል አይደለም። የሙሽራው ቃል ዘላለማዊ ቃል ነው። ኪዳኑ እውነት ነው። ይሄ ኪዳኑ እውነት የሆነውን ጌታ ሙሽሪት ተጠብቀዋለች መጥቶም ይዟት ይሄዳል እርሷም ደግሞ በማዳኑ ደስ ይላታል ማዳኑን ታውጃለች የጠበቅ ነው ይሄ ነው ትላለች ሙሽሪት ታዲያ በእውነት ማዳኑን ከሚጠብቁ ጋር ሆነ ሙሽራውን ጠብቀን ሙሽሪትና ሙሽራው ከመሄዱት ጋር እንሆን ይሆን ያንን የመሆን እቅድ ካለን ሐዋርያው ጳውሎስ ራስን መግዛትን እንድንማር ይጠይቀናል እግዚአብሔርን መምሰልን እንድንለማመድ ይጠይቀናል እርሱ ይርዳል ራሳችንን እንድንገዛ እግዚአብሔርን መምሰልን መለማመድ እንድንችል ቅዱስ መንፈስ ይቆጣጠራል ራይ ምራፍ 20 ቁጥር 6 ላይ በፊተኛው ትንሳኤ እድል ያለው ብፁዕና ቅዱስ ነው ሁለተኛው ሞት በእነርሱ ላይ ስልጣን የለው ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ ከእርሱም ጋራ ይህን ሺህ ዓመት ይነግሳሉ ሙሽሪት የተሰጣት የተስፋ ቃል ይሄ ነው በፊተኛው በመጀመሪያው ትንሳኤ እድል ያለው ብፁዕ ነው ምክንያቱም የመጀመሪያው ትንሳኤ የቅዱሳን ትንሳኤ ነው ምክንያቱም ብፁዕ የሆነበት ምክንያት ሁለተኛው ሞት በእነርሱ ላይ ስልጣን የለውም ጌታ ኢየሱስ ክርስቶስ የሞትን ዋጋ በመስቀል ላይ ስለከፈለልን ሞት በእኛ ላይ ስልጣን የለውም ባለፈው ተናግሬያለሁ ሞት ሆይ ድል መንሳት ጌታ አለ ብለን ያሸናፊነት ቃልን አውጀን ሙሽሪት ከአምላኳ ጋር ለዘላለም ልትኖር ወደ ሰማይ ትሄዳለች ቤተ ክርስቲያን ማለት ነው ሙሽሪት ለዚህ ሁለተኛው ሞት ስልጣን የሌለባቸው ቅዱሳን እንዴት የተባረኩ ናቸው ዳሩ ግን የእግዚአብሔር ካህናት ይሆናሉ ከእርሱም ጋር ሺህ ዓመት ይነግሳሉ ከሺህ ዓመትም በኋላ ለዘላለም ለመኖር አዲሷ ኢየሩሳሌም ወደዚህ ምድር ትመጣለች ባለፈው ተናግሬያለሁ ማቴዎስ ምዕራፍ 24 ቁጥር 31 ላይ መላእክቱንም ከታላቅ መለከት ድምጽ ጋር ይልካቸዋል ሰማያት ዳርቻ እስከ ዳርቻቸው ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የእርሱ የሆኑትን ለመሰብሰብ ይላካሉ መላእክት መለከት ይነፋል በጣም ከሚገርመኝ ነገር ካሁን በፊት ነግራችኋለሁ ብያስባለሁ ካልነገርኳችሁም ነግራችኋለሁ ከተደገመም ይደገማል በእናትና በልጅ መካከል ያለው ግንኙነት ከማንም በላይ ጠንካራ ነው ታላቁ ተጋድሎ የሚለውን መጽሐፍ ስታነቡ ህፃናት ሆነው ያረፉ ልጆች በሰማይ ነው የሚያድጉት መቃብሩ ተከፍቶ ግን አብረው ይነሳሉ መቃብሩ ከተከፈተና ህፃናቱ ከተነሱ በኋላ መልአኩ ያበረረ ወስዶ መጀመሪያ የሚሰጠው ለማን ነው እንደምን ታቃላችሁ ለአባትየው አይደል ለእናቲቱ ይሰጣታል እናቷ በህይወት ያጣችውን ህፃን ታያለች ሲበር በክንፍ ታላቁ ተጋድሎ ላይ ነው ያለ ያኔ ምን እንደማስብ ታውቃላችሁ በእናትና በልጅ መካከል ያለው ግንኙነት ወንዱ ወይም ደግሞ የተሳሰሩበት ትስስር ምን አይነት ጠንካራ ነው? ከሞት እንኳን አስነስቶ ወስዶ ለእናቱ የሚሰጣት አስገራሚ የሆነ ነገር ነው። በዚያ ውስጥ የምመለከተው እናት ለልጇ ያላትን ፍቅር ስለዚህ መላእክት ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያሉትን ቅዱሳን እንዲሰበስቡ ስልጣን ተሰጣቸው። ሰብስቡ ቅዱሳንን አለ። የመጣሁት ሙሽራዋን ይዤ ልሄድ ስለሆነ በሙሽራዋ ውስጥ የሚገኙት ደግሞ የሞቱና ክርስቶስን ተስፋ አድርገው የነበሩ የነቁ በሕይወት ያሉ ሁለቱም አንድ ላይ ይገናኛሉ። የክርስቶስን ተስፋ ይዘው ያረፉ ቤተሰቦች አላችሁ፣ በትንሣኤ ጊዜ ታያቸዋላችሁ። እንደው የትንቢት መንፈስ ይነግረን ቁጭ ይሉና የመከራውን ጊዜ እኔ ካለፍኩ በኋላ እንዴት አለፋችሁ ብለው ይጠይቁናል። እኛም ደግሞ እግዚአብሔር እንዴት እንደረዳን እንዴት እንዳሻገረን እንተርካለን። ድል አድራጊዎቹ ማንም ሊዘምረው የማይችለውን ዝማሬ ቆመው በገና ደርድረው ሲዘምሩ የቤተሰብ ክፍሎች ያዳምጣሉ። እነሱ ካረፉ በኋላ ያለፍንበትን ልምምድ በዝማሬ እናቀርባለን። እኔ ለመዘመር ድምጼ ጥሩ ስላልሆነ ሰማይ ስትሄድ ምን ትናፍቃለህ ብላችሁ ብትጠይቁኝ ይሄ መጥፎ የሆነው ድምጼ ወደ መልካም ድምጽ ተቀይሮ ለጌታ ለኢየሱስ ክርስቶስ እሳዜም እናፍቃለሁ። ስለዚህ በጉ ሙሽራው ነው። ሙሽሪት ቤተ ክርስቲያን ነች። መጽሐፍ ቅዱስ የቤተ ክርስቲያንንና የክርስቶስን ግንኙነት እንደ ባልና እንደ ሚስት ግንኙነት አድርጎ ይተርከዋል። ኢሳይያስ ምዕራፍ 54 ቁጥር 5 እስራኤልን ምን ይላታል? ፈጣሪሽ ባልሽ ነው ይላል። ለምንድን ነው ፈጣሪሽ ባልሽ ነው የሚለው? በቤተ ክርስቲያንና በእግዚአብሔር መካከል ያለው ግንኙነት ባዕድ አምልኮን ማምለክ በእግዚአብሔር ላይ ማመንዘር መሆኑን ከአሁን በፊት ተናግሬያለሁ፣ አስተምሬያለሁ። ወደዛ ልመለስ። ለእግዚአብሔር ብቻ መስገድ ደግሞ እግዚአብሔር ፈጣሪያችን መሆኑን አምኖ መቀበልን ብቻ ያንን እግዚአብሔር የሕዝቡ ባል ወይም ደግሞ የሕዝቡ ጌታ መሆኑን ያሳያል። ስለዚህ በእግዚአብሔር እና በሕዝቡ መካከል ያለውን አምልኮ ነው በዚህ መንገድ የሚያስቀምጠው። አምልኳችን ንጹህ ነው። ከእግዚአብሔር ውጭ ደባል አምላክ የለንም። ደባል አምላኮቻችንን ልናስወግድ ይገባል። ኤርምያስ 31:32 እኔ ለእነርሱ ባላቸው ነበርኩ ማለት እኔን ብቻ ነበር የሚያመልኩት። አሁን ግን እኔን ማምለክ ትተው የእስራኤል ልጆች ሌሎች አማልክትን ማምለክ ጀመሩ። ስለዚህ ሙሽራው የቤተ ክርስቲያኗ ባል ብለን በምንጠራበት ጊዜ ከአምልኮ ጋራ ባለ የተያዘን ግንኙነት ለማመልከት ብቻ እግዚአብሔርን ብቻ የሚያመልኩ እግዚአብሔርን ብቻ የሚከተሉ ከእግዚአብሔር ውጭ ሌላ ደባል አምላክ የሌላቸው አንዲት ሚስት ለባሏ ብቻ ታማኝ እንደሆነችና ወደ ሌሎች ሁሉ እንደማትሄድ ሁሉ እኛም አምላካችን እግዚአብሔርን ብቻ ልናመልክ ይገባል። ከእግዚአብሔር ውጭ ደባላ ማልክት ሊኖሩን አይገባም። ለዚህ ነው ሁለተኛ ቆሮንቶስ 11 2 ላይ ሐዋርያው ጳውሎስ ሲናገር ንጹህና ድንግል አድርጌ ለአንድ ባል አጭቻችኋለሁ ያውም ለክርስቶስ ነው ይላል። እናንተ ደናግናችሁ ለአንድ ባል የታጫችሁ ያውም ክርስቶስ ኢየሱስ ማለትን ማለት ነው የምታመልኩት ጌታ ኢየሱስ ክርስቶስን ብቻ ነው ሊመለክ የሚገባው ጌታ ኢየሱስ ክርስቶስ ብቻ ነው። ከጌታ ከኢየሱስ ክርስቶስ ውጭ አምልኮ የሚገባው የለም በፍጹም። ስለዚህ እቺን ድንግል ሙሽራ እርሱን ብቻ የምታቀውን ለእርሱ ብቻ የምትሰግደውን መጥቶ ወደ ሰማይ ይዟት ይሄዳል። ኤፌሶን 5:23-32 ብታዩ በቤተ ክርስቲያንና በጌታ በኢየሱስ ክርስቶስ መካከል ያለውን ግንኙነት በባልና ሚስት መካከል ካለው አንድነት ጋር አብሮ ያዛምደዋል። ክርስቶስ ቤተ ክርስቲያንን እንደወደዳት ይላል ባሎች ሚስቶቻቸውን ይውደዱ ይላል። ስለዚህ ሚስቶች ደግሞ ለባል የሚገባውን ያድርጉ ይላል። እኛም ለጌታችን ለኢየሱስ ክርስቶስ የሚገባውን አምልኮ ለጌታ ለኢየሱስ ክርስቶስ ብቻ ነው የምንሰጠው። ከጌታ ከኢየሱስ ክርስቶስ ውጭ ሌሎች አማልክት ልናመልክ አይገባም። ይሄ ቃሉ የሚያስቀምጥልን ነው። ነገር ግን የዛሬውን መልእክታችንን ስንደመድም ልንደመድም የሚገባን በሚቀጥለው ሳምንት እንቀጥልበታለን ሙሽራዋን ጌታ ኢየሱስ ክርስቶስ ይዞ ለመሄድ ይመጣል። ሙሽራዋ ደግሞ ድንግል ነች። ከሱ ውጭ የምታመልከው የላትም። ኢየሱስን ብቻ ነው የምታመልከው። ስለዚህ እርሱን የምታመልከውን ቤተክርስቲያን ለእርሱ ክብር ያቆመችውን ቤተክርስቲያን ሙሽሪትን ይዞ ለመሄድ ይመጣል። ሙሽሪት ከእርሱ ጋር ለዘላለም ትነግሳለች። ስለዚህ ድንግል ከሆነው ህዝብ ጋር እግዚአብሔርን ክርስቶስ ኢየሱስን ከመያመልክ ህዝብ ብቻ ጋር ነው ልንቆም የሚገባል። ኢየሱስ በመጨረሻ ዋጋቸውን ከሚሰጣቸው ጋር በታላቅ ክብር መጥቶ ይዟቸው ከመሄደው ጋር ክርስቶስን ቆመን ልናመልክ ይገባል። እንጸልይ። የሰማይ አምላክ እግዚአብሔር ሆይ እናከብርሃለን። ለሙሽራዋ የሰጣሃት የተስፋ ቃል ቀላል አይደለም። ጌታ ሆይ ትመጣለህ፣ ይዛሃት ትመጣለህ። አባት ሆይ ሙሽራ ለባሏ ታማኝ እንደሆነች ሁሉ እኛም ደግሞ በአምልኳችን ላንተ ታማኝ እንድንሆን እርዳን። አምልኮ የሚገባ አንተ ብቻ ነህ እግዚአብሔር ሆይ። ካንተ ውጭ ሌሎች አማልክትን እንዳናመልክ አንተ ተቆጣጠረን። ጌታ ሆይ ሙሽራዋን በሰጠሃት የተስፋ ቃል መሰረት በመስቀል ላይ ሞተህ ኃጢአቷን ባጠብክላት መሰረት የተስፋ ቃልህን ጠብቀህ መጥተህ ይዛት ትሄዳለህ። ወደ ሰማይ ከሚሄዱት ህዝቦች ጋር አብረን መገኘት እንድንችል አንተ እርዳን። ይህ ተስፋ ያላቸው እግዚአብሔርን መምሰልን ይለማመዳሉ እንዳለው ጌታ ሆይ አንተን ወደ መምሰል እንድናድግ እባክህን እርዳን። በእኛ በራሳችን ፈጽሞ የማይቻል ነው። ያንተን እርዳታ እንፈልጋለንና እርዳን። ስለሰማህን ተባረክ። በጌታ በክርስቶስ ስም አሜን። ተባረኩ። ጨርሻለሁ።
አሜን አሜን። እግዚአብሔር አምላክ ይባርክህ ወንድሜ ኢሳያስ። ስለዚህ ስለ ግሩም ትምህርት እግዚአብሔርን እጅግ አድርገን እናመሰግናለን። በጣም ብዙ አዳዲስ ነገሮች ተምረናል። እኔ በበኩሌ ተምሬያለሁ፣ ተባርኬያለሁ። እግዚአብሔር ይባርክህ ለማለት ወዳለሁ እና ራሳችንን እያስገዛን በጽድቅ እግዚአብሔርን የሚመስልን መኖር እንድንችል እግዚአብሔር አምላክ ይርዳን እና እሱ በሚገለጥበት ጊዜ ይሄ ነው አምላካችን ስንጠብቀው የነበረ ከሚሉት መካከል መሆን እንድንችል እግዚአብሔር አምላክ ይርዳን። ስላለሁኝ በቅድስና መመላለስ እንድንችል የመጨረሻው ጊዜ እንደደረሰ አውቀን እንደመጨረሻ ዘመን እንደሚኖር ሰው መኖር እንድንችል እግዚአብሔር አምላክ ይርዳን። ላለሁኝ ተባረክ። እግዚአብሔር አምላክ አብልጦ አብልጦ ይባርክህ። እሺ፣ ከዚህ ቀጥሎ እንግዲህ እንደገና እህታችን ወርቅነሽ በመዝሙር ታገለግለናለች። ጊዜውን ለእሱ አስረክባለሁ። ተባረኪ እህቴ።
አሜን አሜን። አንቺም ተባረኪ ወንድሜ ኢሳያስ። እግዚአብሔር ይባርክ ስላመጣህልን ቃል፣ በሰማነው መኖር እንድንችል ደግሞ ጸጋውን ይብዛልን። እግዚአብሔር አብልጦ ይባርክ።
አሜን።
ለእግዚአብሔር ክብር ሰምራለሁ። የእውቀት ራስ የጥበብ ጌታ ምንም ቢፈጠር የማይረጋ በሰው አይምሮ አይገመት ወርዱም ትፋቱ አይዘለቅም። አመን ካለው ይህንን ታላቅ ጌታ አመን ካለው በማንም የማይረታ አመን ካለው ግንበኞችን ናቁትን አመን ካለው የማይዘን ራስ ፍቅሩን አይቼ ጠምሼዋለሁ ፍጹም ላመልከው ቃል ገብቻለሁ። በመከራዬ እሱ የገባ ይጣፍጠዋል እንዳልረሳ አመልካለሁ ይህንን ታላቅ ጌታ አመልካለሁ በማንም የማይረታ አመልካለሁ ግንበኞቼን አቁትን አመልካለሁ የማዕዘን ራስ ጥፋቴን ሁሉ በፍቅሩ ያየ ያሳልፈኛል ልጄ ያለ ከሁሉም በፊት ፍቅሩ ሰብሮኛል በመስቀሉ ላይ ነፍሱን ሰጥቶኛል። አመልካለው ይህንን ታላቅ ጌታ አመልካለው በማንም የማይረታ አመልካለው ግንበኞቼን አቁት አመልካለው የማዕዘን ራስ ከእርሱ ሌላ ወዳጅ የለኝም እንደ እርሱ ሚሆን ከቶ አላገኝም። የውስጥ ችግሬን ሳልነግረው ያውቃል ለእኔ ሲከብደኝ ይሸከመዋል። አመልካለሁ ይህንን ታላቅ ጌታ አመልካለሁ በማንም የማይረታ አመልካለሁ ግንበኞቼን አቁትን አመልካለሁ የማዕዘን ራስ አመልካለሁ ይህንን ታላቅ ጌታ አመልካለሁ በማንም የማይረታ አመልካለሁ ግንበኞቼን አቁትን አመልካለሁ የማዕዘን ራስ አሜን
አሜን አሜን። ስለዚህ ግሩም መዝሙር እግዚአብሔርን እጅግ አድርገን እናመሰግናለን። በእውነት ይህንን ታላቅ ጌታ እንድናመልክ እውነተኛውን አምላክ እንድናመልክ ወደ ሌላ እንዳንሄድ እግዚአብሔር አምላክ ሁልጊዜ በፍቅሩ ስለሚስበን እግዚአብሔርን እጅግ አድርገን እናመሰግናለን። ችግራችንን ሁሉ እያሳለፈ እንደገና በፍቅር አይን ስለሚመለከተን እግዚአብሔር የተመሰገነ ይሁን። እግዚአብሔር አምላክ ይባርክሽ። እሺ፣ ከዚህ ቀጥሎ ቀጥታ ወደ ጸሎት የምንሄድበት ጊዜ ነው። ዛሬ የተቀዳው ቁጥር የሚሆነው 73:70 ነው። 73:70 ይህን የተቀዳውን ደግሞ የምንሰማበት ቁጥር 605475489886 ነው። ፓስኮዱ 712861 ፓውንድ አድርገን 73:70 ፓውንድ አድርገን እንደገና ማዳመጥ እንችላለን። ወይም የሻሎም ዌብሳይት ገብተን ደግሞ በቅርብ ጊዜ የተቀዱ ከሚለው ላይ ማግኘት እንችላለን። እንደገና እናዳምጠው። በጣም ልብ የሚነካ ስለሆነ እንደገናም ደግሞ ልንረዳው የሚገባ ነገር ስለሆነ እንደገና እንድናዳምጠው እንደገና ለሌሎችም ደግሞ እኛ እንደተባረክን ሌሎችም እንዲባረኩ እኛም ለሌሎች እንድናጋራ እግዚአብሔር ይርዳን እላለሁኝ። እሺ፣ ዛሬ እንግዲህ ለቤተሰብ፣ ለትዳር፣ ለልጆች የበለጠ ትኩረት ተሰጥቶ የሚጸለይበት ቀን ነው። ለልጆች በእውነት ወላጆች በጣም የሚያዝኑበት እና የሚቸገሩበት ነገር ስለሆነ ወላጆች የምንጸልይ በጥበብ በማስተዋል ይህን ነገር ማለፍ እንዲችሉ ወደ እግዚአብሔር ፊት እንዲቀርቡ እኛም እንድንጸልይላቸው፣ እንደገና ደግሞ ለትዳር ደግሞ ሰይጣን መቼም በየቤቱ እየገባ ነው የሚበጠብጠው የሚያፈርሰው። ስለዚህ ለትዳር ደግሞ እንጸልይ። እግዚአብሔር ያጣመረውን ደግሞ ማንም ሊለይ ስለማይችል ወደ እግዚአብሔር ዙፋን ፊት እናቅርባቸው። በዚህ ችግር ላይ ላሉት ሰዎች እንደገና ለታመሙብንም ወገኖች ላዘኑም እንጸልይ። እኛም ደግሞ የምንሰማውን ነገር በልባችን እንዲያኖርልን በእውነት በፍርድ ጊዜ ደግሞ ከሚጣሉት ውስጥ እንዳንሆን እግዚአብሔር እንዲረዳን ቃሉን ማስተዋል እንድንችል ቃሉን እንድናጠና እንድንረዳው እግዚአብሔር እንዲረዳን እንጸልይ። ለቤተ ክርስቲያናችን እንጸልይ። ለሀገራችን እንጸልይ። ደግሞ አሁን ስለሚደረገው የኮንፈረንስ እንጸልይ። ከሐምሌ 1-5 ያው እንግዲህ ቀኑ ደረሰ እና እንጸልይ። በዛም ስፍራ ለሚያገለግሉ እንደገና ደግሞ ሊካፈሉ ስለሚሄዱት ሰዎች ሁሉ በመንገዳቸው እግዚአብሔር አምላክ አብሯቸው ሆኖ እንደገና የበረከቱ ተካፋይ እንዲሆኑ እንጸልይ። እንደገና ደግሞ የሚተላለፍ ይመስለኛል እና የሚተላለፍ ከሆነ ደግሞ ያለንበት ሆነንም ለምናየው ለምናዳምጠው እኛም በረከት እንዲሆንልን እንጸልይ። ሌላ ደግሞ እንግዲህ መጽሐፍ ቅዱስ የሚመረቅ አለ እየተባለ ነበረ፣ የድሮው ትርጉም ማለት ነው። ስለ እሱም እንጸልይ። ቀኑ ትክክለኛው ቀን መቼ እንደሆነ አላወቅኩም፣ ግን ይመረቃል እያሉ ነበረ። በሐምሌ 19 ነው የሚለው። ሐምሌ 19 ከቀኑ 11 ሰዓት ይላል። በኢትዮጵያ በኦላም ቴሌኮንፍራንስ ይላል። ስለ እሱም እንጸልይ፣ ስለ ሁሉም እንጸልይ። እኛም እንግዲህ ከመንፈስ በሽታ እኛንም እግዚአብሔር እንዲፈውሰን ከኃጢአት በሽታ እንድንፈወስ እግዚአብሔር አምላክ እንዲያግዘን እንጸልይ። እመቤትዬን ያየኋት አይደለም፣ በጸሎት የሚያገለግለን ፈቃደኛ ሰው ካለ ጊዜውን ለእናንተ ሰጣለሁ። ተባረኩ። ፈቃደኛ ካለ
ሰው ከሌለ ጸልያለሁ።
እሺ፣ እትዬ ፀሐይ እግዚአብሔር ይባርክሽ። ጸልይልን። ያው ድምፅ እየሰማሁ አይደለም። ወይዘሮ ፀሐይ ነሽ ልጸልይ ያልሽው ወይስ ማን ነው?
ሰው ከሌለ ስላልሽ ምናልባት ሰው የሚገኝ እንደሆ ብዬ ነው ዝም ያልኩት።
እንግዲህ ሁሉም ዝም ብለዋል። ይስጥልኝ።
እኔ ጸልያለሁ።
ባንቺዬ ነሽ?
አዎ።
እሺ እሺ፣ ከባንቺዬ ጋር ሆነን ሁላችንም እንደሚመችን ሆነን እንጸልይ። ተባረኪ፣ የእግዚአብሔር መንፈስ ያግዝሽ።
ሰማይና ምድርን የፈጠርክ ኃያሉ አባት፣ የማትጸየፍን ኃጢአተኞችን ብንሆን ልጆቼ ብለህ ዓይኖች ከኛ ላይ ስላሉ የአንተ ትዕግስትና ምሕረት ስለበዛልን አሁንም እየለመን እንደገና ተመልሰን የምንወድቅ ልጆችህን ኑ ልጆቼ እያልክ ጊዜው እስከሚያበቃ ይጠራል። የሚሰማ ጆሮ ልትሰጠን የተዘጋጀህ፣ እኛ መቀበል ያቃተን አንተ በርኅራሄ በቸርነትህ በምሕረት የምትመለከተን አባት፣ ክብር ምስጋና ኃይል ሁሉ ለአንተ ብቻ ይገባል። ለአንተ ብቻ መሰገድ አለበት። አባት ሆይ በፊትህ ቀረብን፣ አቀራረባችን ግን መልካም አይደለም። እንዳለ መጣን። አንተ ነው የምታጥፍን፣ አንተ ነው የምታነጻን እኛን ቆሻሾችን። አባት ተመስገን፣ ተመስገን እንዳንተ ያለ አባት ስላለ። አባት ሆይ በቃኝ መረረኝ የማትል ስትል አሁንም እጅህን ዘርግተህ የምጠራን ሁላችንን የምታውቅ ሁላችንን የምንሰራው ሁሉ የምታውቃበት በምሕረትህ ተመልከት። ማረን ማረን ማረን። አባት እንድንማር አይምሯችንን ክፈትልን። ደጋግሞ ደጋግሞ ወንድሞቻችን እህቶቻችን ይናገሩናል፣ ግን የት ነው ያለ ነው? በሰንበት ትምህርትም ትናገረናለህ፣ በቃልህም ደግሞ ትነግረናለህ። አባት ወይ እባክህን የሚሰማ ጆሮ ስጠን፣ የሚያስተውል አእምሮ ስጠን። ለጊዜው ለደቂቃው እሺ እንላለን፣ ወዲያችሁ እንቀየራለን። ምን ሆነን ነው አባት ወይ? በኃጢአት ውስጥ የተዘፈቅን ስለሆነ ነው። ማረን ማረን አባት ሆይ ማረን። እኛም እኮ በዚህ ምድር ላይ ስንመላለስ አባት ሆይ ደስ ብሎን አይደለም፣ ያንተ ስራ ግን ያስደስተናል። የሚሰራው በሰው ግን በጣም በጣም ያሳዝነናል፣ አእምሯችንን አስቶታል። አባት ሆይ አንተም ብቻ እንድናይ አይናችንን ክፈትልን፣ ዓለምን እንዳናይ አባት ሆይ ቃልህን እንድናነብ ወደ አንተ ደግሞ በመንበርከክ እንድንቀርብ። ይሄ ብቻ ነው መንገዱ፣ ሌላ የለንም። አንተ ለእኛ ስትል ሞትክ፣ ደምህን አፈሰስክ። አሁን ያኔ ደም የተሰቀለ ጀምሮ እስካሁን ድረስ የተሰቀልከው ጀምሮ እስካሁን ድረስ ኑ ልጆቼ ብለህ ትጠራናለህ። ኑ ኑ፣ አስተማርከን፣ መራህን፣ ግን እኛ መልሰን እንወድቃለን። ይቅርበለን። መቼ ነው ቁርጥ ብለን አንተን የምንከተለው? መቼ ነው እንደ ሽምብራ ቂጣ የማንገላበጠው? አባት ሆይ እባክህን ያንተን ኃይል እንፈልጋለን። አንተን ነው የምንፈልግ፣ አንተን መጠማጠም ነው የምንፈልግ። ምንፈልገው ይሄ ነው፣ ግን የምናደርገው ሌላ ነው። የምንሰራው አንተን ማሳስበን ነው። አባት ሆይ ይቅር በለን። አባት ልባችን እንካው፣ እባክህን በልባችን ውስጥ ግባና አንተ እርፍ በልበት። ለሌሎች ደግሞ አንተ በአንተ ጸጋ በአንተ ምሕረት ሸፍነን የአንተ ልጆች እንሁን። ጠላት እንዳይጠጋን፣ ሌሎችም አይቶ አንተ እንዲያመሰግኑ። ቃልህ እኮ እንዴት ጣፋጭ ነው አባት። ለምን ከበደን? ምንድን ነው? ኧረ እባክህን አባቶ እባክህን፣ ምጽአት እየቀረበ ነው። አውቀና እናውቃለን። ታዲያ ዝግጅታችን እንዴት ነው? ለአንተ የሚቀበል ነውን? አባት በእንደዚህ ያለ ውስጥ አትሆንም። እባክህን በልባችን ውስጥ ተቀምጥ፣ ያንተን ጸባይ ስጠን። አንተ አስተካክለ የምንለምነው ይሄ ነው። የዚህ ዓለም በሽታ ስቃይ ሁሉ ለዛ አልጸልይም የኔ ጌታ። እኔም ጸልዩ የኃጢአታችን በሽታ ተፈውሰን ዘንድ ነው። ሌላ ሁሉ ከንቱ ነው። ኃጢአታችንን ይቅር እንደምትለን እናምናለን፣ እናውቃለን፣ ግን መልሰን እንነከራለን። ሰዎች ስለሆን አባት ወይ የቆረጠ ልብ ስጠን፣ ከአንተ ጋር እንጠምጠም፣ አንተ ያልከንን እንድናደርግ እርዳን። እያንዳንዳችንን ባርከን የሚያድጉትን ልጆች ተመልከት የኔ ጌታ። እኛ እንደዚህ ከሆኑ እነዛ እንዴት ሊሆኑ ነው? አባት ሆይ ከፈተና ላይ የወደቁ አባት ብዙ ነን፣ ጠፋን እኮ አባት ሆይ አድነን፣ አድነን አባት ሆይ ያንተን ጸባይ ስጠን፣ ያንተን ጸባይ ስጠን። ልጆችን ተመልከታቸው አባት ሆይ፣ አንተ በቀናው ምራቸው፣ በአካባቢ እንዳይሳቡ የተወለዱትን በጥበብ አሳድጋቸው። እኛም ደግሞ እኮ ልጆችህን አባት አስተካክለን፣ ያንተን ፍቅር ስጠን፣ ያንተን ፍቅር። ቤተክርስቲያናችንን ተመልከት፣ ተበጥበጣለች አባት። ኧረ ምን እናድርግ አባት አምላክ ሆይ፣ ያንተን እርዳታ እንፈልጋለን። መንፈስ ቅዱስ ሆይ እያንዳንዳችን ባርክ። የእኔ ጸሎት ይሄ ነው አባት ሆይ፣ አንተው ራስ ጨምርበት። ይሄ ነው የሚያስተካክለን፣ የምታስተካክለንን አስተካክለን፣ ፈቃደኞች ነን አንተ እንደወደድክ። እያንዳንዳችንን አባት ሆይ ለመንግስት ታበቃን ዘንድ በኢየሱስ ክርስቶስ ስም በወደድከው ይህ ነው ልጄ ብለህ የላከውንና የሞተውን በቀራንዮ ላይ የተሰቀለውን ሸክማችንን ሁሉ ተሸክሞ ይቅርታ አድርጋል በፊት እንቀርብን በኢየሱስ ስም ለመንኩኝ።
አሜን አሜን። እህቴ ባንቺ እግዚአብሔር አምላክ ይባርክሽ። እንደዚህ ደግሞ እንደጸለይሽልን ለሁላችንም ያችንም ለየልብ ጸሎት ደግሞ እግዚአብሔር አምላክ ይስማ። እንግዲህ እንደተባረክን እንዋል። በምሽቱ ፕሮግራም ደግሞ እግዚአብሔር ፈቅዶ እስከምንገናኝ ድረስ የእግዚአብሔር ፍቅር፣ ሰላም፣ ጸጋ አይለየን። ፊቱን ያብራልን፣ ቃሉን ይግለጽልን፣ መኖር እንድንችል ጸጋውን ያብዛልን። ሁላችንም እንግዲህ ሰላም እንዋል። መልካም ቀን ይሁንላችሁ። ደህና ዋሉ።